Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
መጠጠም ይሸጣለ አዋሽ፣ ጉደር፣ ነጫረጭ እና ሀይላንድ ብቻ በሁለት ሰባት ዓመት ህብረት 5000 ብር ተጣለበት። አቤቱታ ቀረበ። ከህዳር ጀምሮ 2000 ብር እንዲከፍል ተደረገ። አሁን የመጣበት 27000 ብር ነው። እንግዲህ እግዚአብሔር ያሳይሽ። ከዚህ ውጭ ዋላ ላይ ነግር ያለው 4000 ብር ተጠምበት ይግባኝ ስለጠየቀ 7000 ብር ትከፍላለህ ተብሎ ወደ ልክ ነው የተገባው።
በቅርቡ የንግድ ቤቶች ላይ የተጣለውን ቀረጥ ግምት ተንተርሶ በአማራ ክልል በተለያዩ ከተሞች የንግድ ቤቶች ጉዳይ አስመልክቶ አቶ አዳነ ጥላሁን የሜአድ ዋና ጸሐፊና የህዝብ ግንኙነት ኃላፊ ከሰጡት አስተያየት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
መኢአድና ሰማያዊ አቅደውት የነበረው ህዝባዊ ስብሰባ ያልተካሄደው በራሳቸው በፓርቲዎቹ ምክንያት ነው ሲል የአዲስ አበባ አስተዳደር ገለጠ። በዚህም ላይ ዝርዝር ዘገባ ይኖረናል። በኢትዮጵያ የሶማሌ ክልል የምግብ እጥረት መባባሱ 700 ሺህ ሰዎች የሚሆኑ በረሃብ አፋፍ ላይ እንደሚገኙ ኦክስፋም ዓለም አቀፍ የረድኤት ድርጅት ማስታወቁ፣ የሴራሊዮን መዲና ፍሪታውን ትላንት ከባድ ጎርፍና የመሬት መንሸራተት ባስከትለው የጭቃ ወንዝ በተጥለቀለቀችበት ወቅት የሞቱት ሰዎች ብዛት እስካሁን በታወቀው 300 መድረሱ ተገለጠ የሚሉት ከዋና ዋና ሮቹ ርዕሶች ውስጥ ናቸው። ሳምንታዊ ቅንብሮች ሐኪሙን ይጠይቁና ንግድና ምጣኔ ሀብትን በመልኩ ተሰናድተው በሁለተኛው አጋማሽ ክፍል ጊዜ ይጠብቋቸዋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች፣ ከዛሬ ማክሰኞ ነሐሴ 9 2009 ዓ.ም ዝግጅታችን ጋር ተረኛ አስተናጋጆች አሉላ ከበደና
አዳነች ፍስሐየንን ከፕሮግራም አቀናባሪያችን ንጉሱ ታምሬና ከስርጭቱ መሐንዲስ ጋር አብረናችሁ እናመሻለን። በቅድሚያ ግን የቀኑን ዜና እናነባለን። በኢትዮጵያ ሶማሌ ክልል የምግብ እጥረት በመባባሱ 700 ሺህ የሚሆኑ ሰዎች በረሃብ አፋፍ ላይ እንደሚገኙ ኦክስፋም ዓለም አቀፍ የረድኤት ድርጅት ጠቁሟል። የረድኤት ድርጅቱ እንደሚለው በሀገሪቱ ዙሪያ 8.5 ሚሊዮን የሚሆኑ ሰዎች የረሃብ አደጋ ሊገጥማቸው ይችላል። ካለፈው ጥር ወር አንስቶ በ30 ከመቶ ጨምሯል። የኢትዮጵያ መንግስትና የሰብአዊ ረድኤት ድርጅቶች ተባብረው በቅርቡ ባወጡት ዘገባ መሰረት በምግብ እጥረት ምክንያት ሰዎች ከመኖሪያቸው ይፈናቀላሉ፣ ካላቻ ጋብቻ ይከሰታል፣ ልጆች ትምህርት ያቋርጣሉ።
የሴራሊዮን መዲና ፍሪታውን ትላንት ከባድ የጎርፍና የመሬት መንሸራተት ባስከተለው መጥለቅለቅ የሞቱት ሰዎች ብዛት እስካሁን 300 መድረሱ ተገለጠ። የመድህን ሰራተኞች፣ ወታደሮችና ዘመድ አዝማድን ፍለጋ ሰዎች የጭቃውን ግግር እየቆፈሩ በመፈለግ ላይ መሆናቸው፣ የሞቱት ሰዎች ብዛትም ከአሁኑ ሊጨምር መቻሉን ባለሥልጣናቱ አመልክተዋል። ይህ አደጋ ትላንት ማለዳ ላይ የደረሰው ለሰዓታት ያህል ከባድ ዝናብ ከወረደ በኋላ መሆኑ ተመልክቷል። በተለይም የተጎዳው ረጅነት የተባለው አካባቢ መሆኑን እማኞች ተናግረዋል። መንገዶች ሁሉ የጭቃ ማዕበል ወይም ወንዝ ሆነዋል ሲሉ እማኞቹ ገልጠዋል። እስካሁንም 2000 ያህል ሰዎች ቤት አልባ ለመሆን ተገደዋል። ሰዎች የዘመዶቻቸውን አስከሬኖች በጆንያ እየተሸከሙ ወደ ሆስፒታል ሲወስዱ ትላንት የመንግስት ቴሌቪዥኖች አሳይተዋል። ሌሎች ሰዎች ደግሞ የቤተሰቦቻቸውን አባላት ፍለጋ በጭቃ ውስጥ ሲቆፍሩ ታይተዋል። ወታደራዊ ሰራተኞች ሰዎችን በማትረፍ ተግባር እንዲረዱም ተመድበዋል።
በጽንፈኛው እስላማዊ ቡድን አልሸባብ የስልጣን ተዋረድ ሁለተኛው መሪ የነበረው ሰው ከድርጅቱ ወጥቻለሁ ይላል። አቡ ማንስር በመባል የሚታወቀው ሙክታር ሮቦ ዛሬ ይህን ያስታወቀው ሞቃዲሾ በሚገኝ ሆቴል ለጋዜጠኞች በሰጠው መግለጫ ነው። ከአልሸባብ የወጣሁት ከአምስት ዓመታትና 7 ወራት በፊት መሆኑንና የቡድኑ አባል አለመሆኔን ለሶማሊያ ሕዝብና ለዓለም አቀፍ ማህበረሰብ ለማሳወቅ ፈልጋለሁ ሲል በተዘጋጀ መግለጫ አስታውቋል። የወጣሁት በርዕዮተ ዓለም አኳያ ልዩነትና አለመግባባት ስላለ ነው። ለሃይማኖትም ሆነ ለህዝቡ እንዲሁም ለሀገሪቱ አይጠቅምም ሲል ገልጿል። አያይዞም የቀድሞው የአልሸባብ ባለሥልጣን ከሶማሊያ መንግስት ጋር እየተነጋገረ እንደሆነ አመልክቷል። ለዘላቂ ሰላም መንገድ እንከፍታለን የሚል ተስፋ አለኝ ብሏል። ሮቦ ባለፈው እሁድ በካቡል ክልል ለሶማሊያ መንግስት እጁን የሰጠው የእሱ ሚሊሻዎችና የአልሸባብ ተዋጊዎች ለበርካታ ቀናት ያህል ከባድ ውጊያ ካካሄዱ በኋላ ነው። ለአምስት ዓመታትና ሰባት ወራት ያህል ጫካ ውስጥ ነበር የምኖረው። አልሸባብ ጥቃት ከፍቶብኛል። ሊገድሉኝ ፈልገው ነበር፣ ይሁንና ራሴን ለመከላከል ትያለሁ ሲልም ተናግሯል። የዚምባብዌ ቀዳማዊት እመቤት ግሬስ ሙጋቤ ባለፈው እሁድ ጆሃንስበርግ በሚገኝ የቅንጦት ሆቴል ውስጥ አንዲት ወጣትን በመደብደብ ተከሰው በደቡብ አፍሪካ ፍርድ ቤት እንዲቀርቡ ፖሊሶችና ጠበቃቸው እየተደራደሩ መሆናቸው ተገልጿል። ግሬስ ሙጋቤ በራሳቸው በፖሊስ ፊት መቅረባቸውና በመተባበራቸው አልታሰሩም ሲሉ የደቡብ አፍሪካ የፖሊስ ኃላፊ ፊኬሌ ሙቦሉሉ ቀደም ሲል ተናግረው ነበር። የ52 ዓመት ዕድሜዋ የፕሬዚደንት ሮበርት ሙጋቤ ባለቤት ሆቴል ውስጥ የሙጋቤን ወንድ ልጅ ለማየት የሄደችውን ጋብርኤላ ኤንግልስ የተባለችውን የ20 ዓመት ዕድሜ ወጣትን ደበደቡ ተብለው ነው የተከሰሱት። የማኅበራዊ ሚዲያ ያወጣው ምስሏ ጭንቅላቷ እንደተፈነከተ ያሳያል። ሙያዊ ሞዴል እንደሆነችም ገልጿል። ግሬስ ሙጋቤ 93 ዓመት ዕድሜ ከሆናቸው ባለቤታቸውን ይተካሉ የሚል ግምት አለ። ዚምባብዌ እንደ አውሮፓ አቆጣጠር በ1980 ዓ.ም ከቅኝ አገዛዝ ነጻ ከወጣችበት ጊዜ አንስቶ ለ37 ዓመታት ያህል ማለት ነው ሀገሪቱን ሲገዙ ቆይተዋል።
የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ዘረኝነት የክፋት ስራ ነው ሲሉ ባለፈው ቅዳሜ በቨርጂኒያ ክፍለ ግዛት ሻርልስቪል ከተማ ላይ በነጮች የበላይነት የሚያምኑ ጽንፈኛ ቡድኖች የፈጸሙትን ተግባር አወገዙ። ግጭቱ ከተፈጸመበት ጊዜ ወዲህ ለመጀመሪያ ጊዜ የናዚ ደጋፊዎች ኩክላክስ ክላንና በነጮች የበላይነት የሚያምኑ የሚሉትን ቃላት በስም የጠቀሱት ለመጀመሪያ ጊዜ ነው። ወንጀለኞችና አሜሪካውያን የሚያምኑበትን ሁሉ የሚጻረሩ እኩዮች ናቸው ብለዋል። ማንኛውም ሻርልስቪል ላይ በዘረኝነት ዓላማ የተጠመደ ወይም የተመሰረተ ግጭት የፈጸመ ሰው ተጠያቂ ይሆናልም ሲሉ ገልጠዋል። በከተማይቱ የተፈጸመው ተግባር አስከፊ ጥላቻን፣ ዘረኝነትንና ኃይልን የመጠቀምን ሁኔታ ያንጸባርቃል ብለዋል ፕሬዚዳንቱ። ትራምፕ ይህን ያሉት ድርጊቱ እንደተፈጸመ ወዲያውኑ ቆስቋሾቹን ቡድኖች በስም ጠቅሰው ባለማውገዛቸው በሁሉም የፖለቲካ አቅጣጫዎች ወይም የፖለቲካ አባላት ከተነቀፉ በኋላ ነው። ኋላ ላይ ሰፋ ያለ ዝርዝር ዘገባ ይኖረናል።
የጃፓን ጠቅላይ ሚኒስትር ሽንዞ አቤ እሳቸውና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቅድሚያ የሚሰጡት ተግባር ሰሜን ኮሪያ የኒውክሌር ሚሳይሎች እንዳትተኩስ ማቆም እንደሚሆን ተስማምተናል ብለዋል። አቤና ትራምፕ ዛሬ ስምምነት ላይ የደረሱት በስልክ በመነጋገር እንደሆነ የጃፓኑ መሪ ቶኪዮ ላይ ለጋዜጠኞች ተናግረዋል። ሁለቱ አጋር ሀገሮች የተስማሙት የሰሜን ኮሪያው መሪ ኪም ጆንግ ኡን የዩናይትድ ስቴትስ የፓሲፊክ ግዛት በሆነችው ጓም ላይ ሚሳይል መተኮሱን አቆያለሁ ባሉበት ወቅት ነው። የአሜሪካ ድምፅ ሬዲዮ ዘጋቢ ማይክል ብራውን በዋሽንግተን ያጠናቀረውን ዘገባ አዲሱ አበበ ባጭሩ ያቀርበዋል።
ጉማ የሚገኙ የዩናይትድ ስቴትስ ባለሥልጣናት ከሰሜን ኮሪያው በተሰማው ዜና ተበራተዋል። ዜናው ባለሥልጣናቱ ለችግሩ ወታደራዊ መፍትሄ ለመስጠት የነበራቸውን ዕቅድ እንዲያዘገዩም አድርጓቸዋል።
We're happy that he has taken a look at their plans, as he said.
Kim Jong-un በተናገሩት መሰረት በጓም ላይ ያነጣጠሩትን ዛቻ እንደገና ለመመርመር በመወሰናቸው ተደስተናል። በዚሁ መሰረት በቅርብም ይሁን በሌላ ጊዜ የሚሳኤል ሙከራ ወይም የመተኮስ እቅድ እንደማይኖር ነው የምንረዳው።
ባለሥልጣናት የሰሜን ኮሪያው መሪ ጓም ላይ ወታደራዊ እርምጃ እንደማይወስዱ ይፋ የሆነው ዜና ነገሮችን አይለውጠውም ይላሉ። የ23 ዓመቱ የአካባቢው ነዋሪ ዶሚኒክ ማላሪ ሲናገር ዩናይትድ ስቴትስ ተገቢ ጥበቃ ስለምታደርግልን ምንም ስጋት አላደረብኝም ብሏል። በቂ መከላከያ ስላለንና ለዚህም በርካታ ገንዘብ ስለምናወጣ ምን ይመጣብኝ ይሆን ብዬ የሰጋሁበት አንድም ጊዜ የለም በማለትም ጨምሮ ተናግሯል። የኮሪያው መንግሥታዊ ዜና አውታር እንደዘገበው ከሆነ ደግሞ ዩናይትድ ስቴትስ አሁን በያዘችው ሁኔታና በምትገልጠው መልኩ በኮሪያው ባሕረገብ መሬት አካባቢ የግዴለሽነት ተግባሯን ከቀጠለች ፕሬዚዳንቱ ኪም ጆንግ ኡን ያቀዱትን የሚሳኤል ተኩስ ሊገፉበት ይችላሉ። ከዚህ ቀደም በደቡብ ኮሪያና በዩናይትድ ስቴትስ ጦር ኃይሎች መካከል የሚካሄደው ወታደራዊ ልምምድ ሰሜን ኮሪያን አናዷታል።
በመጨረሻም የኢራን ፕሬዚደንት ሐሰን ሩሃኒ ሀገራቸው የኒውክሌር ፕሮግራሟን በሚመለከት ከሁለት ዓመታት በፊት በተደረገው ዓለም አቀፍ ስምምነት መጽናቱን ትመርጣለች። ይሁንና ዩናይትድ ስቴትስ በዛቻና በማዕቀብ መጣል ዘመቻዋ ከቀጠለች ኢራን የኒውክሌር ፕሮግራሟን እንቅስቃሴ ከስምነቱ በፊት ከነበረው ደረጃ በበለጠ ልታራምድ ትችላለች ሲሉ ተናግረዋል። ሩሃኒ ለሀገራቸው ምክር ቤት ባደረጉት ንግግር በቴሌቪዥን የታየ ሲሆን ዩናይትድ ስቴትስ ጥሩ አጋር አይደለችም ብለዋል። ወደ ዛቻና ማዕቀብ መጣል ቋንቋ መመለስ የሚፈልጉት ወገኖች ያለፈው ቅዠታቸው እስረኞች ናቸው፣ ራሳቸውን የሰላምን ጥቅም ይነፍጋሉ ሲሉ ሩሃኒ አስገንዝበዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
አዳነች ፍስሐዬ ነን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና በ22 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
አሁን በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን ለቅምሻ እንበላ።
መንግስት አሁን ይደራደራለሁ፣ ሙሰኞችን አስራለሁ ምናምን ይላል። ይሄ ግን ጥፍር የመቁረጥ ያህል ነው። ጥፍር ከመላ አካልች ጥፍር ጫፍ የመቁረጥ ያህል ነው እና በጣም ፖለቲካው ጠብዋል።
የቀድሞ የአንድነት ፓርቲ አመራር አባላት ዳንኤል ሽበሺና በጋዜጠኛ ኤልያስ ገብሩ በአስቸኳይ ጊዜ አዋጁ ስር ከታሰሩ ከዘጠኝ ወራት በኋላ በዋስትና መለቀቃቸው ተገልጧል። በኋላ በሁለተኛው አጋማሽ ላይ ዝርዝር ዝግጅቱን ይዘን እንቀርባለን። አሁን ወደ ዕለቱ አብይ ርዕስ በቅርቡ በንግድ ቤቶች ላይ የተጣለውን የቀረጥ ግምት ተንተርሶ በአማራ ክልል በተለያዩ ከተሞች የንግድ ቤቶች ጉዳይ ከመኢአድ ዋና ጸሐፊና የሕዝብ ግንኙነት ኃላፊ ከአቶ አዳነ ጥላሁን ጋር የተካሄደ ቃለ ምልልስ ለምሽቱ አብይ ርዕስ ተጠናቅሯል። አቶ አዳነ ጥላሁን፣ ባለፈው ሳምንት በተለያዩ የንግድ ድርጅቶች ላይ ጣለውን የቀረጥ ግምት ተንተርሶ ስናን ወረዳ፣ በባህር ዳር፣ ብቸና፣ ደብረ ታቦር እንዲሁም ዋድላ ወረዳ የግብር አጣጣሉ የፈጠረውን ስሜትና የንግድ ድርጅቶች መዘጋታቸውን በባህር ዳር በርካታ ሰዎች መታሰራቸውን ጨምሮ ገልጠውልን ነበር። እስኪ መሰንበቻውን ያለውን ሁኔታ በመመልከት እንጀምር። ሰሞኑን ያለው ሁኔታ ምን ይመስላል? ባጭሩ
በጣም አሳጥሬ ለመንገር እነዚህ ወዘሮ ዘረካቸው አካባቢዎች ላይ ትናንትና ስናን ወረዳ ላይ ዝግ እንደነበር አውቃለሁ። ስናን እና 7 ሰዎች መታሰራቸውንም አውቃለሁ። ከዛ ውጭ ያሉት ለምሳሌ ባህር ዳር ዛሬ አልፎ አልፎ ሱቆች የተዘጓሉ እንደተከፈተም አለ። እንደገና እነዚያ የታሰሩት ሰዎች የድብ አንበሳ ሆቴል ባለቤት ጨምሮ 5 ቀን የጊዜ ቀጠሮ ተጠይቆባቸው ማረቢያ ቤት ናቸው። የዋስ መብታቸው ይጠበቃል ተብሎ ነበር፣ እንዳልተጠበቀ ነው ባለኝ መረጃ። ትናንት ስናን ወረዳ ላይ 7 ሰዎች እስከ ትናንት ድረስ ታስረዋል። ዛሬ ኢንፎርሜሽን የለኝም። ቢቼና ትናንትና ስራ ጀምረዋል፣ ግን ግብሩን አቤቱታው እስካልተነሳልን ድረስ አንከፍልም የሚል ይሄ እንትን አለ። በጥቅል ስታየው በአማራ ክልል ብዙ ችግሮች አሉ። እንደ ማየት ግብር መክፈል የዜግነት ግዴታ ነው እናውቃለን፣ ግን ፍትሃዊ አይደለም ነው። ለምሳሌ ወልዳ መናኸሪያ የሚባል አንድ አካባቢ አለ። አርከበ ሱቅ የሚባል እነዚህ ኮንቴይነሮች አሉ። እዚያ አካባቢ ላይ አንድ የሸቀጣ ሸቀጥ ነገር በአመት የሚከፍለው 2000 ብር ነው። 18000 ብር ነው የተጣለበት። እግዚአብሔር ያሳይ። ከ2000 ብር እንግዲህ 18000 እስካለፈው አመት 2000 ብር ነው።
አሁን 18000 ብር ተጣለባቸው።
18000 ብር ነው የተጣለበት። በትክክል እርግጠኛ ሆኜ ነው የምነግርህ። አንድ በል ሁለተኛ፣ እዛው ኮንቴይነር መናኸሪያ አካባቢ ሻይ ቤትና ሽሮ ጾም ምግብ የሚሸጥ አንድ ሰው አለ። እስካሁን ይከፍል የነበረው 3030 ብር ነው። የአሁኑ የተጣለበት 18570 ብር ነው። እዚያው ኮንቴይነሩ አጠገብ ሶስተኛ ሰው መጠጤን ይሸጣል። አዋሽ፣ ጉደር፣ ነጭ አረቂ እና ሀይላንድ ብቻ በ2007 ዓ.ም 5000 ብር ተጣለበት። አቤቱታ ቀረበ። ከህዳር ጀምሮ 2000 ብር እንዲከፍል ተደረገ። አሁን የመጣበት 27000 ብር ነው። እንግዲህ እግዜር ያሳይህ። ከዚህ ውጭ ዋድላ ላይ ነግሬሃለሁ። 4000 ብር ተጠለበት ይግባኝ ስለጠየቀ 7000 ብር ትከፍላለህ ተብሎ ወደ ልክ ነው የተገባው። 7000 ብር ብሎበት አንድ ቅመማ ቅመም ነጋዴ አቤቱታ ቢያቀርብ 12000 ብር ነው። እና ጥቅል ሲታይ አሁን ይህ አቤቱታ እና የግብር አተማመኑ ትክክል አይደለም ነው ያ ነው ይስተካከል የምልኛ እንደ ፓርቲ ግን በመንግስት ደረጃ ላይ በተለይ የአማራ ክልል መንግስት ይሄንን ይህ የህዝብ አቤቱታ አዳምጦ መፍትሄ መስጠት አለበት የሚል ያለን። የህዝብ አቤቱታ ግን ሊሰማ ይገባል። እግዚአብሔር እንደ እስከ 2000 ብር 18000 ብር ይገባል።
አሁን የሚነግሩን በጣም ከፍተኛ ለውጥ ያለው ነው። ከአመት በፊት 2000 ብር የተጣለበት ሰው 18000 ብር፣ 3030 ብር የተጣለበት ሰው 18570 ብር፣ ወደ 2000 ብር ወርዶለት የነበረ ሰው 27000 ብር። ንጽጽሩ ከግምት ውጭ የሆነ ነው። የሚያነሷቸው እነኚህ በጣም አነስተኛ የንግድ ድርጅቶችን ነው፣ ጥቃቅን ነገሮችን የሚሸጡ። ምንድን ነው የሚሰጠው ምክንያት? ይህን ያህል የተጋነነ ገቢ ካለፈው አመት በአሁኑ አመት አግኝተዋል ነው? የዋጋ ግሽበትን ምክንያት አድርጎ የተለመደ ነው፣ መጠነኛ ጭማሪ ይደረጋል። የተለየ ገቢም ባይኖራቸው ሰዎች ግን እንዲህ ያለ የማይገናኝ አይነት ምንድን ነው የሚሰጠው ምክንያት ለዚህ ግብር ተመን ጭማሪ?
ለእኔም እንቆቅልሽ ነው። በጣም ይቅርታ አድርግልኝና ይህንን ጥያቄ እኔ እነሱን ባለስልጣኖችን ብትጠይቃቸው የህዝብ አቤቱታ በሚገባ አዳምጡ እያምሪ የምንለውም ለዚህ ነው። እስኪ ይህንን ጥያቄ ለጠየቀኝ መልስ መስጠት ነበረብኝ። ዞሮ ዞሮ ግን ከእኔ ይልቅ ወደ እነሱ ወደ ኃላፊዎቹ ብገፋው ነው ደስ
የሚለው። እርስዎ የሚሰጡት መልስ አይደለም የተነገረ እናንተ ጋር የደረሰ መረጃ ካለ
እና በጣም የሚደርስ የታለች 3500 ብር የተጣለባት የጀበና ቡና ነው የምትሸጠው። አሁን ይቺ ሴት ካልኩሌት ስናደርገው ብታይ 3500 ብር በቀን ታገኛለሽ ብሎን በአምስት ብር ነው የምትሸጠው። 700 ስኒ በቀን ትሸጫለሽ ማለት ነው። ዝጣ አድርግ ጊዜ ሌላ አንድ እንትን ልስ 1500 ብር የተጣለበት ጸጉር የሚያስተካክል ልጅ አለ። ያ ጸጉር አስተካካይ እዚ አዲስ አበባ ያለው ምሳሌ ልስ ብዬ ነው። ያ ጸጉር አስተካካይ የተጣለበት 1500 ብር ነው። እግዚአብሔር ያሳይ ይሄ ልጅ አሁን ይህንን ለማግኘት በቀን 80 ሰው ማስተናገድ አለበት። 80 ሰው ማስተናገድ አይደለም ምን አምር ቢሆንብሽ፣ በቀን 22 ሰዓት መስራት አለበት። በ20 ብር ሪሰርች ስለሆነና በ18 ብር ስለሆነ እና እንደዚህ አይነቶቹ ከሎጂክ ውጭ የሆኑ ነገሮች ናቸው። እና ይሄ ከምን ተነሳ የሚለው በጥቅል ግን እኛ ስናየው ኤሴጣ አይደለም። ሌላው የሚገርም ነገር ረባካች ይሄ ነገር ስንል ምንድን ነው የሚለው የሀገር ገጽታ እያበላሻች እየተባለ ግን ወደ ተቃዋሚዎች ነው እየገፉት ያሉት። ሲፈልጉ በጸረ ሰላምነት ይፈርጁና ወዘተ ወዘተ፣ ግን ያ አይደለም። እንደውም ኢህአዴግ ይህንን ሁኔታ ወደ ራሱ ነው ማድረግ ያለበት። ይሄ ትክክል ነው አይደለም ብሎንት ማድረግ ያለበት።
አቶ አዳነ ጥላሁን የመኢአድ ዋና ጸሐፊና የህዝብ ግንኙነት ኃላፊ አብሮት የሚቀርቡ ከተቃዋሚው ጋር ቀርበው በዚህ ጉዳይ ላይ መከራከር መነጋገር የሚፈልጉም ከተሳካ መልሰን እንጋብዞታለን። ለአሁኑ ግን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
ምንም በጣም አመሰግናለሁ። የህዝብ ስለሆን እያለቀሰ ያለው ለህዝብ እስከ ቆምን ድረስ ደግሞ እኛ የህዝብ መብት ማስከበር አለብን። እስካለ ድረስ በፈለጉት ሰዓት እንከራከራለን ካሉ እኛም ዝግጁ ነን።
አድማጮች፣ እንደ መሰንበቻ ሁሉ የንግድ ቤቶቹን እስር ጨምሮ በአነጋጋሪው የቀረጥ ተመንና ተያያዥ ርዕሰ ጉዳዮች ዙሪያ የመንግስቱን እርምጃ አስመልክቶ የክልሉን ባለስልጣናት ምላሽ ለማግኘት ሳምንቱን በሙሉ ዛሬ ለስርጭታችን እስከገባንበት ሰዓት ድረስ ያደረግነው ሙከራ አልተሳካም። የክልሉም ፕሬዚዳንት አቶ ገዱ አንዳርጋቸውን፣ ምክትላቸውን አቶ ሙሉ አለምን፣ የኮሚኒኬሽን ጽህፈት ቤት ኃላፊዎችና ሌሎች በተከታታይ ያደረግነው ሙከራ እስከዚህ ሰዓት አልተሳካም። አሁንም ጥረታችንን እንቀጥላለን። በሌላ ተያያዥ ዜና በአምቦ በተመሳሳይ በርካታ ነጋዴዎች መታሰራቸው ተገለጠ።
እስር ቤት የገቡ ሰዎች አሉ። ሆቴል ያላቸው፣ ሱቅ ያላቸው፣ ብዙ ንብረት ያላቸው ሰዎች ወደ እስር ቤት ተላልፈዋል። የዞኑ ዋና ኃላፊ አምቦ ወረዳ ዞን ኃላፊው ነው ትዕዛዙን ያወጣው። ምክንያቱ ተዘግቶ ነበረ ለአንድ ሳምንት፣ ሱቅ፣ ሆቴል፣ አንዳንድ ነገሮች ተዘግቶ ነበረ። እነዚህ አሁን ስማቸው ንጉሴ ጅሬሳ፣ አብዛኛው ሆቴል ያላቸው ሰውን ማስተዳደር የሚችሉ 60 ሰዎች ናቸው። ወጣት 30 ሰው፣ ንብረት ያለው ሰው ሱቅ፣ ሆቴል፣ አንዳንድ ነገር ያላቸው ባለ ሀብቶች 60 ሰዎች ናቸው። አጠቃላይ 90 ናቸው። ዛሬ ወደ አዳማ ክልል ላይ ነው የተጫኑት።
አድማጮች፣ የኦሮሚያ ክልል ባለስልጣናትና የአምቦ ከተማ ኃላፊዎችን እንዲሁ አነጋግረን ለማቅረብ እንሞክራለን።
መኢአድና ሰማያዊ ፓርቲ አቅደውት የነበረው ህዝባዊ ስብሰባ ያልተካሄደው በራሳቸው በፓርቲዎቹ ምክንያት እንደሆነ የአዲስ አበባ አስተዳደር አስታወቀ። ፓርቲዎቹ ህዝባዊ ስብሰባውን ለማካሄድ የሚያስፈልጉ የተለመዱ ሂደቶችን ተከታትለው አላጠናቀቁም ነው ያለው። ዘጋቢያችን እስክንድር ፍሬው ተከታዩን ዘገባ ልኳል።
የአስቸኳይ ጊዜ አዋጁ ከተነሳ በኋላ የመጀመሪያ ይሁን የነበረው የአዳራሽ ውስጥ የፖለቲካ ስብሰባ አልተካሄደም። በወቅታዊ ጉዳዮች ላይ ለመወያየት በሚል የጠሩትን ህዝባዊ ስብሰባ ከትናንት ወዲያ እሁድ ሊያካሂዱ የነበሩት ሁለት ተቃዋሚ ፓርቲዎች ናቸው። መያድና ሰማያዊ። ህዝባዊ ስብሰባው ያልተሳካው የአዲስ አበባ አስተዳደር ለጥያቄያቸው ምላሽ ባለመስጠቱ መሆኑን ሁለቱ ፓርቲዎች ትናንት በሰጡት መግለጫ ጠቅሰዋል። በቅድሚያ አንድ የህዝባዊ ስብሰባ እውቅና መጠየቂያ ደብዳቤ በጋራ ማስገባታቸውን የገለጹት ፓርቲዎቹ ያ እንደማይቻል እንደተነገራቸው አስረድተዋል። በተነገራቸው መሰረት በተናጠል ሁለት ደብዳቤዎች ማስገባታቸውንም ጠቁመዋል። አስተዳደሩ ግን ለነዚህ ደብዳቤዎች ምላሽ አልሰጠንም ነው ያሉት። ዛሬ ለአሜሪካ ድምጽ አስተያየት የሰጠው የአዲስ አበባ አስተዳደር በተቃዋሚዎቹ የተሰጠው መረጃ እውነታውን እንደማያንጸባርቅ አስታውቋል። በአስተዳደሩ የከንቲባው ጽፈት ቤት ኃላፊ አማካሪና የሰላማዊ ሰልፍና ስብሰባ ፈቃድ ክፍል ተወካይ ኃላፊ አቶ ተስፋ ዋቅጅራ እንዳሉት ህዝባዊ ስብሰባው ያልተካሄደውም በራሳቸው በፓርቲዎቹ ምክንያት ነው። ለየብቻ አንዳንድ ደብዳቤ እንዲያስገቡ መጠየቃቸው እውነት መሆኑን አቶ ተስፋ ተናግረዋል። ጥያቄው በአንድ ደብዳቤ፣ በሁለት አርማ፣ በሁለት ማህተምና በሁለት ፊርማ የቀረበበት ሁኔታ ተገቢ ያለመሆኑን ነው የገለጹት። ሁለተኛውን ደብዳቤ ግን ፓርቲዎቹ በትክክልና ለየብቻ ጽፈው ማስገባታቸውንም አቶ ተስፋ ተናግረዋል። ይህም ሆኖ ፓርቲዎቹ ቀሪዎቹን ሂደቶች አልተከታተሉም፣ አላጠናቀቁም ሲሉ ነው የሚያብራሩት።
እዚህ መልክ በሁለተኛ ቀን ላይ በሰው ላኩ። የመጀመሪያ ቀን አቶ የሺዋስ እዚህ ነበረ። ከሱ ጋር ተነጋግረን እንዲህ አድርገን ቀይረን እናመጣለን ብሎ ነው ሄደው። በዛ መልክ ደብዳቤውን ለየብቻቸው ላኩ። ለየብቻቸው ሲልኩ ደግሞ
ለየብቻቸው ማለት በሁለት አርማ፣ በሁለት ማህተም፣ በሁለት ደብዳቤ መጣ።
ሁለት ደብዳቤ ለየግል መጣ። ለየግሉ ሲመጣ ደግሞ ለሁለቱም ደብዳቤ ሰማያዊ ፓርቲ የራሱ የሆነ ሶስት ሰው የታደሰ የቀበሌ መታወቂያ ያለው ስብሰባውን ሊያስተባብር የሚችል ሶስት ሰው ይዞ መጥቶ ፍቃዱን መውሰድ ሲችል ደብዳቤውን እዚህ ጥሎ ያው ከጠየቅን በቃ እንደተፈቀደልን ይቆጠራሉ ከሚል እሳቤ ሊሆን ይችላል። ተመልሰው መጥቶ ደብዳቤያቸው ምን እንደደረሰ ያልጠየቁም እንጂ ለየግላቸው ሲጠይቁ ሊሰጣቸው የሚችለው ስብሰባውን የሚያስተባብር ሶስት ሰው መጥቶ ፈርሞ ኃላፊነት ወስዶ ደብዳቤ ወስዶ ይሄዳል። ልክ በራሳቸው እጅ ደብዳቤው ከገባ በኋላ ነው ስብሰባውን ማካሄድ የሚችሉት። ይህን ፕሮሰስ አላካሄዱም እነዚህ ሰዎች መጥተው ደብዳቤ ጥሎ ከመሄዱ ውጭ ይህን ፕሮሰስ ሳያካሂዱ የአዲስ አበባ ከተማ አስተዳደር አደናቀፈብን ቢሉ በእኛ ዘንድ ተቀባይነት ያለው አይደለም። ምክንያቱም ፎርማሊቲውን አሟልተው መውሰድ የሚገባቸውን ደብዳቤ ወስደው ስላልሄዱ ማለት ነው
እንጂ ሶስት ሰዎች በአካል ቢመጡ እና ሂደቱን ቢጨርሱ ደብዳቤውን ካስገቡ በኋላ እውቅና ያገኝ ነበር። ህዝባዊ ስብሰባው ነው እያሉኝ ያሉት በመብራት ኃይል መካሄድ ይችል ነበር። የእሁዱ ስብሰባ
በትክክል ይችላሉ። እነሱ ደብዳቤ ያስቀመጡ እንጂ ምን ቅድሚ ሁኔታ ማሟላት እንደሚገባቸው ጠይቀውን ያንን አላሟሉ። ስብሰባ ሲያካሄድ ደግሞ ስብሰባ ጠያቂው ክፍል ስብሰባውን የሚያስተባብር ሶስት አካላት መጥተው መታወቂያቸውን ኮፒያ ሲይዘው ፈርመው ደብዳቤ ይዘው ይሄዳሉ። በፎርም ነው ደብዳቤ ሞልተን የምንሰጣቸው። ፈርሜ ማህተም ተደርጎበት ደብዳቤውን ይዘው ከሄዱ በኋላ ለጸጥታ ስራ ራሱ ሊያግዟቸው የሚችሉ አካላትም አውቀውት እዛ አካባቢ ላይ ሌላ ችግር እንዳይፈጠርም ጭምር ታዘው ነው ስብሰባውን ማካሄድ የሚችሉት። ይህን ፕሮሰስ ስላላካሄዱ እነሱ በዚህ ፕሮሰስ ውስጥ ባላለፉበት አዲስ አበባ ከተማ አስተዳደር አደናቀፈብን ብለው ቢያወሩ ተቀባይነት የሚያገኝ ጉዳይ አይደለም።
አቶ ተስፋ ግን እናንተስ ልታገኟቸው ሞክራችኋል? ለምሳሌ ኑና ሶስት ይዛችሁ ኑና
መጀመሪያ አስቀድመን በዚህ መልክ አስተካክላችሁ ቅረቡ ብለናቸው ነው የሄዱት። ለእነዚህ ሰዎች እኮ ይሄ ጉዳይ ለመጀመሪያቸው አይደለም። ቀደም ሲልም ስብሰባ ፈቃድ ወስዶ ሲያካሂዱ የነበረው ጉዳይ ነው። አዲስ ስርዓት አይደለም የተፈጠረው። ድሮ የነበረው ስርዓት ነው አሁንም እየሰራ ያለው። አዲስ የፈጠርነው ነገር የለም። አሁን
ፓርቲዎቹ ትናንት ያነሱት ነጥብ ሁለት ተቃዋሚ ፓርቲዎች በጋራ ስብሰባ መጥራት አይችሉም የሚል ሁኔታ ነው ያየ ነው። በአስተዳደሩ በኩል በጋራ ስብሰባ ወይም ህዝብ ማወያየት አትችሉም የሚል አይነት ነገር ነው ያየ ነው። በጋራ ለምን ጠራችሁ አይነት ይመስላል የሚል ነገር አንጸባርቀዋል ጋዜጣዊ መግለጫቸው ላይ። በጋራ እንዳናካሄድ ነው ያደረጉን የሚል ምንድነው በዚህ ላይ ምላሽ ወጥ?
እሱ ላይማ ተነጋግረን እኮ በአንድ ደብዳቤ የተለያየ ዓላማና ፕሮግራም ያለው ፓርቲ መርጅ እስካልተደረገ ድረስ
እስካልተዋሃዱ ወይ ግንባር እስካልፈጠሩ በምርጫ ቦርድ
ግንባር እስካልተፈጠሩና ከምርጫ ቦርድ አስፈላጊውን የምስክር ወረቀት እስካላገኙ ድረስ በዚህ አግባብ መጠየቅ አትችሉም። ጥያቄ አቅርበንላቸው ጥያቄያቸውን ተገቢ መሆኑንም አምነውበት የየግላቸውን ደብዳቤ እኮ አስገብተዋል። ከዛም በኋላ እኮ ያስገቡት ደብዳቤያቸው ላይ ሰማያዊ ፓርቲ ከመያድ ጋር ነው የምናደርገው ብሎ ነው የጠየቀው። መያድ ደግሞ ከሰማያዊ ፓርቲ ጋር ነው የማደርገው ብሎ ነው የጠየቀው።
ያንን አልተቃወማችሁም እናንተ?
ሆኖ ግን አልተቃወምነውም ለየብቻው ስለጠየቀ። ግን ማሟላት የሚገባቸውን አስፈላጊ መስፈርት ባለማሟላታቸው ራሳቸው በመዘገየታቸውም ሊሆን ይችላል ራሳቸው በፈጠሩት ችግር ነው ራሳቸው ዝብሰባቸው ሊስተጓጎል ይቻለው እንጂ ከተማ አስተዳደሩ በዚህ ላይ የፈጠረባቸው ጫናም የለም የከለከላቸው ፈቃድም የለም።
ያስቸኳይ ጊዜ አዋጁ ጸንቶ በቆየባቸው ባለፉት 10 ወራት ፖለቲካዊ ስራ መስራት እንዳልቻሉ ሁለቱ ተቃዋሚ ፓርቲዎች በትናንትናው መግለጫ አስተውሰዋል። እሁድ በመብራት ኃይል አዳራሽ ሊካሄድ የነበረው ስብሰባም በተለያዩ ወቅታዊ ጉዳዮች ላይ አማራጭ ሐሳቦቻቸውን ጭምር የሚያቀርቡበት ይሆን እንደነበር ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። በዩናይትድ ስቴትስ የቨርጂኒያ ከተማ ቻርልስቪል ከተማ ውስጥ ባለፈው ቅዳሜ የተነሳውን የህይወት መጥፋት ያስከተለ ህውከት የጫሩትን ኒዮናዚዎችና የነጭ የበላይነት አስተሳሰብ አራማጅ የሆኑትን ኩክላክስ ክላን በሚባል ቡድን አባላት ወንጀለኞችና ወንበዴዎች ናቸው ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አውግዘዋቸዋል። እጅግ ከበዛ ግፊት በኋላም ቢሆን ፕሬዚዳንቱ እንዲህ የሁከተኞችን ስም ጠርተው ቢያወግዙም ዘገዩ በሚል የተነሳባቸው ወቀሳና ቁጣ የበረደ አይመስልም። በሌላ በኩል ደግሞ ቻርልስቪል ላይ የተካሄደውን የቀዳሚውን የነጭ ብሔረተኞች ሰልፍ እንደሚያወግዝና እንዲህ አይነቱን ለጥቃት የሚጋብዙ ጽንፈኛ ቅኝ ሐሳቦችን በሰላማዊ መንገድ ከሚቃወሙ ጎን እንደሚቆም የጀርመን መንግስት አስታውቋል። ሪፖርተሮቻችን ሮበርት ራፋኤል፣ ማይክል ባውደን እና ጄፍ ክለስተር ያጠናቀሯቸው ዘገባዎች አሉ። ሰለሞን ያቀርባቸዋል።
ቻርልስቪል ከተማ ውስጥ የተጠራሩት ነጭ የበላይ ነው ባዮች ኒዮናዚና በጥቁሮችና በአይሁድ ላይ ባላቸው የበረታ ንቀትና ጥላቻ ተመሳስለው ዘረኞቹ የታደሙበት ቡድን ኩክላክስ ክላን አባላት በምህጻር ኬኬኬ ይባላል የጠሩትን ስብሰባ ተቃውመው በወጡ ጸረ ዘረኝነት አስተሳሰብ ያላቸው ሌሎች ሰልፈኞች ላይ አንድ የመጀመሪያዎቹ አባል መኪና ነድቶባቸው አንዲት ሴት ገድሏል። ይህ ወንጀል የተፈጸመው በሁለቱ ተጻራሪ ሰልፈኞች መካከል ሙሉን ረፋድ የዘለቀ መቆራቆስና ትርምስ ከተካሄደ በኋላ ነው። ይህ የቻርልስቪል አጋጣሚና ትራጀዲ በመናገር ወይም ሐሳብንና እምነትን በመግለጽ ነጻነት፣ በጥላቻና በጸብ ወንጀሎች መካከል ወሰኑ ያለው የት ነው የሚል የተጋጋለ ውይይት አጭሯል። ፕሬዚደንት ዶናልድ ትራምፕ እጅግ ዘገዩ የተባሉባቸውን ቃላት ሁለት ቀናት አሳልፈው ትናንት ተንትሰዋቸዋል።
Racism is evil, and those who cause violence in its name are criminals and thugs.
ዘረኝነት ክፉ ነው። እርሱን አንግበው ሁከትን የሚፈጥሩ ሁሉ ኬኬኬን፣ ኒዮናዚዎችንና የነጭ የበላይነት አስተሳሰብ አራማጆችን እንዲሁም ሌሎችም እኛ እንደ አሜሪካውያን ብርቃችን አድርገን የያዝነው ሁሉ የሚያጥወለውላቸው የጥላቻ ቡድኖች ወንጀለኞችና ወንበዴዎች ናቸው።
ምንም እንኳ ትራምፕ ተገፍተውም ቢሆን ሁለት ቀናትን አሳልፈውም ቢሆን እንዲህ አይነቱን የበረታ ሊባል የሚችል ውግዘት ቢያሰሙም ከወቃሾቻቸው የሚወርድባቸውን ቁጣ ለማለዘብ ወይም ለማብረድ የቻሉ አይመስልም። ትናንት ምሽት ላይ ኒውዮርክ ወደሚገኘው የግል መኖሪያ ቤታቸው ጎራ ለማለት አስበው ቢሄዱ የሚቃወማቸው ኒውዮርኬ በማለፊያቸው መንገዶች ግራና ቀኝ ሆኖ አላሳልፍ አለ። የኔ ፕሬዚደንት አይደሉም፣ ሀፍረት ሀፍረት እያለ እየጮኸ ያኔ ታዲያ አጀባቸው መንገድ ለማሳበር ተገደደ። የከትናንት በስቲያው ቅዳሜ ያ የነጭ በላይነት አስተሳሰብ ፈታይ ዘረኛ በመኪና ገጭቶ የገደላት የሐሳቡ ተቃዋሚ የሆነች የ32 ዓመት ዕድሜዋ ላይ ትገኝ የነበረች ነጭ ወጣት ሄደር ሄየር እናት ግን ሚስተር ትራምፕ ሁከትና ጥላቻን በማውገዛቸው አመስግነዋቸዋል። የሌላን እምነት መናቅና መጥላትንም የልጃቸውን ፈለግ ተከትለው እንደሚታገሉ ተናግረዋል። ወደ ቻርልስቪል የተጓዘው ባልደረባዬ ማይክል ብራውን የፕሬዚደንቱን የትናንት ውግዘት ተቀብለውላቸው እንደሆነ የከተማይቱን ነዋሪዎች እየተዘዋወረ ሲጠይቅ ነበር። ሲንቲያ ማንት እምብዛም ደስተኛ አትመስልም።
Either of you accept his condemnation today?
Oh, too little, too late, I feel. I think, you know, he's a president who cares about what his public.
የዘገዩ ይመስለኛል። ሰው ስለ እርሳቸው ምን እንደሚያስብ የሚያስጨንቃቸው ፕሬዝዳንት እንደሆኑ ይስማኛል። አሁን ግን ከንግዲ ኦዲያ የእርሳቸው ተክለስብ እና በመላ ሀገሪቱ ህዝብ ስሜት መጎዳት ምክንያት የተበላሸ ይመስለኛል። እናም ቢያንስ ነገር ለማብረድ ያህል በሚል ብቅ ብለው አንድ ነገር ማለት እንዳለባቸው ስለተሰማቸው ተናገሩ።
ሄደር ሄርን በመግደሉና በሌሎች 20 ሰዎች ላይ የአካል ጉዳት በማድረሱ ተከሶ ችሎት ፊት የቀረበው የ20 ዓመት ወጣት ጄምስ ፊልድስ ጁኒየር የዋስትና መብት ተነፍጎት ተዘግቶበታል። ሁለተኛ ደረጃ የግድያና ሌሎችም ወንጀሎች ክስ ተመስርቶበታል። በሌላ በኩል ደግሞ የዩናይትድ ስቴትስ የፍትህ ሚኒስቴር በቅዳሜው ጉዳይ ላይ የሲቪል መብቶች ፌዴራል ምርመራ ዶሴ ከፍቷል። ይህ በእንዲህ እንዳለ ጀርመን ዋና ከተማ በርሊን ላይ ትናንት በተጠራ ጋዜጣዊ መግለጫ ላይ የጀርመን ቻንስለር አንጌላ መርከል መንግስታቸው እነዚያን ዘረኛ ሰልፎች ከሚቃወሙት ጎን እንደሚሰለፍ ማስታወቃቸውን ቃል አቀባያቸው ስቴፈን ሴበርት ተናግረዋል።
Aber man muss sagen, auch abgesehen von diesem Attentat waren das absolut abstoßende
ሌላ ግን በጽንፈኛ ቀኝ አክራሪዎች ሰልፍ ላይ የነበሩት ፍጹም ቀፋፊዎች እንደነበሩ መናገር ያስፈልጋል። የሚያስቆጣ ዘረኝነት፣ ጸረ ሴማዊነት፣ ጥላቻ ለመናገር በሚያስቸግር ሁኔታ ይንጸባረቁ ነበር። እንዲህ አይነት ንግግር፣ እንዲህ አይነት ትዕይንት መቼ የሚከሰት መቼ አስጠልታ ነው። ይህ ደግሞ ቻንስለሯም የጀርመን መንግስትም በፖለቲካው መስክ ከሚያከናውኑት ተግባር ጋር ፍጹም የሚጻረር ነው። በመሆኑም እንዲህ አይነቶቹን ለጥቃት ተጋባዥ ጽንፈኛ ቀኝ ሐሳቦችን በሰላማዊ መንገድ ከሚቃወሙ ጎን አብረን እንቆማለን።
ለመሆኑ የመናገር ነጻነትና የጥላቻ ንግግር ወሰን ወይም ከዚህ በመለስ የሚባል ማካለያ ይኖራቸው ይሆን? ክርክሩ በመላ ዩናይትድ ስቴትስ የፖለቲካና ማህበራዊ ንግግሮች መድረኮች ላይ ተጧጡፏል።
የቀድሞው አንድነት ፓርቲ አመራር አባል አቶ ዳንኤል ሽበሽ እና በጋዜጠኛ ኤልያስ ገብሩ በአስቸኳይ ጊዜ አዋጁ ስር ከታሰሩ ከዘጠኝ ወራት በኋላ ብር ዋስትና ከእስር ተለቀዋል። ጽዮን ግርማ የእስር ቤት ቆይታቸውን ምን እንደሚመስል ጠይቃቸዋለች። ኤልያስ ገብሩ ከሚያብራሩት ይጀምራሉ።
ህዳር 8 ቀን 2009 ነበር የተያዝነው። አጋጣሚ ከዳንኤል ጋር እኔ ከዚያ የተመልሼ በፍቃዱ ኃይሉ ያኔ ታስሮ ነበር። በዚህ በአስቸኳይ ጊዜያዊ ሲልም ጠይቀው ብለን ተቃጥረን ነበርና እዛ በተቀመጠበት የደህንነት ኃይሎች መጥተው የያዙን። ከዛ ወደ ገርጂ ፖሊስ ጣቢያ ወሰዱን። እዛ 3 ቀን ቆየን። ከዛ ወደ ቦሌ ክፍለ ከተማ ፖሊስ መምሪያ ረጅሙን ሰዓት እዛ ያሳለፍነው። ከወራቶች በኋላ እኔም አናንያ ሶሪና ናይል ደግሞ ወደ 3 ጣቢያዎች ተበትነን ነበረ። አናንያ ወደ ካሳንቺስ ሄደ፣ ናይል ወደ ቄራ፣ እኔ ደግሞ ወደ ፖፑላሪ ፖሊስ ጣቢያ ነበረ እንትን ያለ። አናንያ ልሞስ 4ኛ ወር ላይ ተፈታ። እኔና ናይል ድጋሚ ከተመለስን በኋላ ነው 6 ወር ከ15 ቀን ከቆየ በኋላ ክስ የተመሰረተው ማለት ነው።
እስር ቤት ውስጥ የነበራችሁን ቆይታ ሲንገረን።
ያው እስር ቤት መጀመሪያ ገርጂ ፖሊስ ጣቢያ በጣም 3ታችን ነጣጥለው ነበር ያሰሩን። ዳንኤል ብቻውን አንድ ክፍል ውስጥ፣ አናንያ አንድ ክፍል ውስጥ፣ እኔ ደግሞ እስረኞች የነበሩበት አንድ ክፍል። 3 ማረፊያ ቤቶች ነበሩ። 3ታችን ለመናጠስ የተፈለገ ነው። 2ቱን ለብቻ እኔም ደግሞ ሰዎች ያሉበት ጋር ሲያሰርን፣ እሱን ከባድ ቦታ ነበር። ከዛ 24ን በአንድ ክፍል ውስጥ በጣም ብዙ ሰው ነበር። በጠባብ ክፍል ውስጥ እስከ 56 ሰው ሁሉ የሚደርስ አብረን እንታሰር ነበር። ያም ያው የሰው ብዛት አለ ነው የሚታይ መቼም። ያም ደግሞ ለጤና ችግር ያጋልጣል። እኔ በተለይ አፍንጫ ጭረሻውን ማሽተት እንኳን አይችልም። እዛ ከነበረው ችግር አኳያ ሕክምና ስትይ ዝም ብሎ ፔን ኪለር ነው የሚሰጡሽ። ያም እየከበደ መጥቶ አሁን ቶታሊ አፍንጫ ጥሩ መጥፎ ምሽታ አያሸትም። ሪፈርም ተጽፎልኝ ከሁለት ወር በኋላ ነው መሄድ የቻልኩት። ያው ሐኪሞች እንደነገሩኝ ከሆነ ውስጥ ላይ የበቀለ ስጋ እሱ ተቆርጦ መውጣት አለበት ብለው ያው ቀዶ ጥገና እንደሚያስፈልግ ነግረውኛል። የጨረር ሕክምና ወይ ከሁለት አንዱ አስፈላጊ እንደሆነ ነግረውኛል። ና ሕክምና ለማግኘት ችግርም ነበር። በቂ ሕክምና የሚነበቡ ነገሮች መግባት አይችሉም። ጋዜጣ አይገባም ነበር፣ መጽሐፍ አይገባም ነበረ። አንድ ሰው ሲታሰር ማግኘት የሚገባውን የሰብአዊ መብት እንኳን እንዳናገኝ የተደረገበት ሁኔታ አለ። ያው ክሊንደን ከሄድን በኋላ ደግሞ እዛም ከባድ ጊዜ ነበር። እውነት ለመናገር በተለይ ከቃጠሎ በኋላ ከበድ ይላል። ግማሽ ቀን ነው የሚጠየቀው። እያንዳንዱ እንቅስቃሴ በቃ በጥንቃቄ ነው ቁጥጥር የሚደረግበት። እኔና ዳንኤልም የነበርንበት ክፍል 80 ሴንቲሜትር ፍራሽ ላይ ለሁለት ነበር እንተኛ የነበረው።
ኤልያስ በጣም አመሰግናለሁ። ዳንኤል ሽበሽም እንደጠቀስከው አብረው ነው የታሰረው። እንደነገርከንም በአንድ ክፍል ውስጥ ነው የታሰራችሁት። እና ዳንኤል ምን ይመስላል የእስር ቤት ቆይታ?
ብዙ ኢትዮጵያ ውስጥ ላለፉት ለ26 ዓመታት በርካታ ዜጎች ታስሯል። በታሰሩ ቁጥር የሚደረስባቸውን ሰብአዊ መብት ወንጀሎችን ብዙ ጊዜ ተጽፏል። ብዙ እጅግ ብዙ ነገር ተብሏል። እና ያው አሁንም እንደቀጠለ ነው። ምሳ ንብራ ተባብለን እዛው እያለን ነው የያዙን። እና አያያዙ በጣም ይገርም ነው። ወደ 8 ደህንነት አባላት ናቸው። ክብር የለበሱ ናቸው መጥቶ የያዙን። ስምንቱም ሽጉጥ ታጥቀዋል እና ጆሮ ግንዳችን ላይ ነበር የደቀኑት። ግማሹ ከፊት ግማሹ ከጆሮ ግንድ ምናምን ደቀኑ። ፊታችን ያስቀሩት ነው። ሻንጣ፣ ሞባይል እና ሌሎች ንብረቶችን አነሱ። ቀጥለዋሉን መኪናቸው ላይ ጫኑ። ከዛ አስቀድሞ ኤልያስን ነበረ የወሰዱት። ከዛ እኔም ደግሞ በሌላ መኪና ጭማ ወሰዱ እና ወደ ገርጂ ፖሊስ ጣቢያ ነበረ የተወሰዱ ነው። ገርጂ ፖሊስ ጣቢያ ማታ ከመሼ በኋላ ነው ያደረሱን እና እኔ ተፈትዬ ሲገባ ኤልያስ ተፈትሾ ተፈተርሶ ወደ እስር ቤት እየገባ ነው ያገኘሁት እና ከዛ እሱንም ሰላም ብዬ የራስን ፍተሻ ሲገባ እዛው ጋር ነው ደህንነት እንግዲህ በጣም የደበደበኝ። እዛ ፖሊሶች ባሉበት ማለት ነው፣ የፖሊስ መኮንኖች፣ ተረኛ መኮንኖች፣ የሽፍት ኃላፊዎች፣ ጥበቃ ላይ ያሉ ፖሊስ አባላት ባሉበት ነበረ ይዞኝ የሄደ ደህንነት የደበደበኝ። በዚህ ምክንያት አሁን ግራ ጆሮዬን ነው ውስጥ ታምብሩ ተበጥሷል። ያው በሐኪም የተረጋገጠ ነገር ነው። ኦፕራሲዮን ትደረጋለህ ብሎኛል። ያው የነሱ ሐኪም ማለት ነው። እና በዚህ አይነት ሁኔታ ነው እንግዲህ የተያዝኩት። ከዛ ቦሌ ለሶስት ቀናት ፍራሽ እንዳይገባ፣ ትራስ እንዳይገባ፣ ምግብ እንዳይገባ ሁሉ የከለከሉበት ሁኔታ ነበረ። በጣም አስቸጋሪ ጊዜ ነበር ያሳለፍ ነው። መረቱ የሚደርስ ነገር እኔ እንደገባው ወደ በሩ ሲገባ በሩ ላይ አንድ ጽሑፍ አንብቤ ነበር እና ምንድን ነው ጽሑፉ የምለው ስለ አምራ ላይ የተጻፈ ጽሑፍ ነው። ደርግ ሆይ ማረኝ፣ ደርግ ሆይ ማረኝ የሚል ጽሑፍ አነበብኩ። ይሄ እስር ቤት በጣም አስቸጋሪ እስር ቤት ሳይሆን አይቀርም ብዬ ሳስብ ነበር እና በኋላ ከውጭ የደህንነቱ ስብል የለበሱ ሰዎች ጫና ፖሊሶችን እንድንረብሻቸው ድርትን አለ። ከኋላ
ዳንኤል፣ እስቲ በቂሊንጦ የነበረህን ቆይታ አጠር አድርገህ ንገረን።
ቂሊንጦን ያው ከዚህ በፊትም አውቀዋለሁ እና ብዙ ሰዎችም ተቀይረዋል። ለነገሩ አንዳንድ የሚያውቁን ስራተኞች አሉ፣ የፖሊስ አባላት አሉ። በጣም ከበፊት አልጋ ነበረን። አልጋ አሁን አውጥቷል። አልጋ የለም። ተደራቢ አልጋ ላይ የሚተኛው ሰው በሙሉ መሬት ላይ ስለሚተኛ 80 ሳንቲሜትር ፍራሽ ላይ ነው ሁለት ሰው ተጣልቆ የሚተኛው። አንዳንድ ተራ በተራ የሚተኛበት ሁኔታ አለ። የተኛ ነው ሽንት ቤት ውስጥ ነው። በጣም አስቸጋሪ ሁኔታ ነው ያጋጠመን። በጣም
ዳንኤል፣ እንደጠቀስከው ከዚህ በፊትም ቂሊንጦን አውቀዋለሁ ብለሃል እና አሁን ምንድን ነው ምክንያቱ? አልጋ ወጥቶ ፍራሽ የሆነበትና ሰው በዛበት
ከቃጠሎ ጋር በተያያዘ ነው። አልጋ እስረኛ ጠግቧል የተባለው እንደዛ ነው የሰማሁት። ስለጠገበ ያው ይቀጣ አይነት ነገር ነው እና ምንድን ነው አሁን አልጋው ሲወጣ አልጋ ተደራቢ በላይኛው አልጋ ላይ የሚተኛ ሰው በሙሉ ወደ ታች ወደ መሬንትን ነው የሚወርደው። እንደገና አሁን ከአስቸኳይ ጊዜ አዋጅ ጋር በተያያዘ እጅግ በርካታ እስረኞች በተለይ ከኦሮሚያ ክልልና ከአዲስ አበባ እጅግ በርካታ እስረኞች ናቸው ወደዛ ወደ እስር ቤት የሚጎርፉትም። በየቀኑ ማአት እስረኛ ይገባል። ያ ነው እስረኛ ቦታ ጥበት። በተረፈ ከጎንደር ከመተማ ከድንሻ ምናምን አካባቢ የሚመጡ ከአማራ ክልል የሚመጡ በርካታ እስረኞች አሉ። እነዛ እስረኞችም በየቀኑ ወደ ቂሊንጦ ይገባሉ። በዚህ ምክንያት ነው ያው ለጥበቱ ምክንያት የሆነው እና አልጋው አለመኖሩም የራሱ አስተዋጽኦ አበርክቷል። በየጊዜው በየታፈሰ ወደ እስር ቤት የሚወሰደው ሰው ቁጥር መብዛቱም የራሱ የሆነ አስተዋጽኦ አበርክቷል።
ወደ ኤልያስ ልመለስና ኤልያስ፣ ከእስር መፈታት በኋላ ህይወት ምን ይመስላል?
ከእስርም በፊት የነበረው ነገር አስቸጋሪ ነበር። ያው አንቺም ሀገር ውስጥ ሆነሽ ጋዜጠኝነት ስትሰሪ ታውቂዋለሽ እና የኢትዮጵያ ግል ሚዲያ ሁሉ በሾክና ሜሱ ላይ የታጠረ ነው። እያንዳንዱ በተለይ ህትመት ሚዲያ ላይ በግል ሚዲያ ላይ ሲሰሪ የነበሩትን ችግሮች ታውቂ ነገር ነው። ማስታወቂያ አታገኝም፣ ማተሚያ ቤት ችግር አለ፣ ብዙ ለማሳተም ያለው ውጣ ውረድ እንኳን ታውቂዋለሽ እና ተረጋጋ ህይወት እንኳን ኖሮ ህይወቱን በጋዜጠኝነት እንኳን እንዲመራ የማይፈቅድ ሲስተም ነው ለግል ሚዲያ የተቀመጠለት ማለት ነው። የአስቸጋሪ ነው። በአስቸጋሪ ሁኔታ ውስጥ ነበረ እየሰራን እዚህ የደረስ ነው እና ከእስር በኋላም ደግሞ ስመጪ ህይወትን እንደ አዲስ ነው የምትጀምሪ። እንደ አዲስ የሚያስፈልግሽ ነገር እንደ አዲስ ማዘጋጀት። በፊትም በችግር ውስጥ ነበር ይሰራ የነበረው። አሁን ዘጠኝ ወር ከሆነም በኋላ ከእስርም ወጣሽ በኋላ በቃ እንደ አዲስ ህይወትን መጀመር ስላለብሽ እያንዳንዷን ቀን በትንሽም ትሆን ህይወትሽን አስተካክለሽ ለመምራት በቅድሚያ በሀሳብ በብክነት ውስጥ ነው የምታሳልፊው እና እኔ አሁን በውጥረት እያሳለፍኩ ነው ያለሁት። ያው ቅድም እንዳልኩሽ ህክምና ይህ ስለሚገባኝ የቤቱን ጉዳይ ካስተካከልኩኝ በኋላ ያው ነገ ከነገ ወዲያ ደግሞ ወደ ህክምና ሄዳለሁ ብያለሁ እና ያው ከችግር ወደ ችግር ሽግግር ነው።
ዳንኤልስ፣ ከእስር በኋላ አሁን ያለው ህይወትህ ምን ይመስላል?
አንደኛ ከዚህ በፊትም ለሁለት ዓመታት እስር ቤት አጠቃላይ ያው ከባለፈው እስር ጀምሮ እስከ ዛሬ ድረስ ስራ ማጣት አለ። በተሰብ ኃላፊነት ይኖራል። እናት አባት፣ የሚታስተምራቸው የዘመድ ልጆች ሁሉ ይኖራሉ እና በዚህ አይነት ሁኔታ አሁን ስራ በኢትዮጵያ ውስጥ ተቋሚ የሆነች ስራ አግኝተሽ መኖር ከባድ ነው። አንደኛው ስራው ራሱ ያለው በእነሱ በስርዓቱ ቀንቀኝ በሆኑ ሰዎች እጅ ነው ስራው ያለው ራሱ ማለት ነው። ከባድ ነው ያለው ነገር እና ስራ አግኝቼ ህይወትን ለመምራትም አስቸጋሪ ሁኔታዎች አሉ። የሚያሰራ ሰው እንዴት አይነት ሰው ነው? በመንግስት መስሪያ ቤት ውስጥ በኤንጂኦ በሃይማኖት ድርጅት ተቋማት ውስጥ ገብቶ ስራ ማግኘትን በግል ህይወት በጣም አስቸጋሪ ይሆናል። ከሀገሪቱ ሁኔታ አንጻር ሁሉም ነገር በጣም ጥብቅ ነው። መንግስት አሁን ይደራደራለሁ፣ ሙሰኞችን አስራለሁ ምናምን ይላል። ይህ ግን ጥፍር የመቁረጥ ያህል ነው። ጥፍር ከመላ አካልሽ ጥፍር ጫፍ የመቁረጥ ያህል ነው እና በጣም ፖለቲካው ጠቧል። በጣም የማሰብ የመጻፍ የመነጋገር ይሄ አሁን በኢቲቪ የምናያቸው ነገሮች እውነተኛ ነገር ነው ብዬ ለመቀበል ለእኔ በጣም ይቸግረኛል። ከሀገርም አንጻር ከግል ህይወትም አንጻር ያው ከባድ ችግር ውስጥ እንዳለው ነው የሚሰማኝ።
ሁለታችሁንም በጣም አመሰግናለሁ ለሰጣችሁን ማብራሪያ። እግዜር ይስጥልኝ።
ከአዲስ አበባ ወደ ተጠናቀረ ሌላ ዘገባ እናልፋለን። አራቱ የኦሮሞ ፌዴራላዊ ኮንግሬስ አመራር አባላትን ጨምሮ የቀረበባቸውን ክስ እንዲከላከሉ የተበየነባቸው ተጠርጣሪዎች መከላከያ ምስክሮቻቸውን ዛሬ ማሰማት ጀመሩ። አቶ በቀለ ገርባ ለፍርድ ቤቱ በሰጡ ቃል ስልጣንን ከህገ መንግስታዊ ስርዓት ውጪ ለመያዝ ፍላጎትም ምኞትም ኖሯቸው እንደማያውቁ ተናግረዋል። መለስካቸው አመሃ ተከታትሎታል።
ነጉርሜሳ አያሮ በሚል መዝገብ አቃቤ ሕግ ከዓመት በፊት ክስ ያቀረበባቸው 17 ተጠርጣሪዎች የመከላከያ ምስክሮቻቸውን ቃል ማሰማት ጀመሩ። በተለይም ከትላንት አንስቶ አራቱም የኦፌኮ አመራር አባላት ማለትም አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባ ህጉ በሚፈቅደው መሰረት የየግላቸውን የተከሳሽነት ቃል ለፍርድ ቤቱ ሰጥተዋል። በዚሁ አኳያ አቶ በቀለ ገርባ እንደተመሰረተባቸው ክስ በአቃቤ ሕግ እንደ ማስረጃ የቀረበባቸውን የብሔራዊ መረጃና ደህንነት አገልግሎት በተለያዩ መንገዶች አግኝቻቸዋለሁ ያላቸውን ማስረጃዎች ያስተባብላል ያሉትን ቃል ሰጥተዋል። ከሰጡትም ቃል ከጠበቆቻቸው መካከል አቶ አብዱልጀባር ሁሴን ያወሱት ህገ መንግስቱን በኃይል ለመናድ ተንቀሳቅሰው እንደማያውቁ የሚያመለክተውን ነበረ።
የኋላ ታሪካቸውን አንስተው እኔ መቼም ቢሆን የኋላ ታሪኬም ማድረጋቸው የነበሩ ነገሮችም ነገራቸው የነበሩ ነገሮችም በስልክም ቢሆን ከፓርቲው አባላት ጋር ማድረጋቸው ነገሮች በሰላማዊ ትግል ያለኝን እምነት የሚያንጸባርቁ ፈጽሞ ፈጽሞ ስልጣንን ከህገ መንግስታዊ ስርዓት ውጪ ለመያዝ የማልጥር ምኞትም እምነትም ያልነበረኝ ሰው ነኝ ብሎን የገለጹት
ይህ አባባላቸውን የሚያስረዳላቸውም ድርጊታቸው ጭምር እንደሆነ አቶ በቀለ ገርባ ማስረዳታቸውን ጠበቃቸው አቶ አብዱል ጀባር ሁሴን አውስተዋል። አቶ ጉርሜሳ አያኑም በበኩላቸው በክሳቸው እንደተመለከተው እና የአቃቤ ሕግ ማስረጃ አስረድተዋል እንደተባለው ወደ ቡራዩ የሄዱት አመፅ ለመቀስቀስ ሳይሆን ህዝባዊ ስብሰባ ለማስፈቀድ የፓርቲያቸውን ደብዳቤ ለሚመለከተው የመንግስት አካል ሊያስገቡ እንደሄዱ ከፓርቲያቸውም ደንብና መመሪያ ውጭ ተንቀሳቅሰው እንደማያውቁ ማስረዳታቸውን ጠበቃው ተናግረዋል። በዛሬ ዕለትም ተከሳሾቹ ሁለት ምስክሮቻቸውን አሰምተዋል። ፍርድ ቤቱ ምስክሮቹን ለመስማት ከትላንት ነሐሴ 8 እስከ 12/2009 ዓ.ም ያሉትን ቀናት በቀጠሮ መያዙ አይዘነጋም። የፌዴራሉ ከፍተኛ ፍርድ ቤት አራተኛው ወንጀል ችሎት በእነ አቶ ጉርሜሳ አያኖ መዝገብ ከተከሰሱት 22 ሰዎች መካከል አምስቱን በነጻ ሲያሰናብት 17ቱን እንዲከላከሉ ብይን መስጠቱ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። አሁን ወደ ተከታዩ ሳምንታዊ ቅንብር ሐኪሙን ይጠይቁ።
አሉላ ሙያዊ ማብራሪያ የሚቀርብበትን የምሽቱን ሐኪሙን ይጠይቁ ዝግጅት በቅድመ ስኳር በሽታ ላይ የሚያተኩር ነው። እንግዲህ ጥያቄው የኔም ሊሆነውና ቅድመ ስኳር በሽታ ምንድን ነው?
አዳነቻውን ትክክል ብለሻል። በቃል ከተባለው ባሻገር በእርግጥም ምንነቱን ለመረዳት የሚጋብዝ ነገር ነው ወይም ቅድመ ስኳር በሽታ ምን ነው የሚለው ጥያቄ በብዙዎች ዘንድ ይቀርባል። ወዲሁም በሕክምናው ዓለም ከቅርብ ዓመታት ወዲህ በስፋት ትኩረት እየተሰጠው የመጣ እንደመሆኑ አዲስነትም አለው። ብዙ ጥያቄ ቢያጭር ትክክል ነው። ታዲያ አስተዋውቀ ነው ሊቀርብ ያልቻለ ዝግጅት ነው። ለቀረው ባለሙያን ነው የምናስከትለው። ወደዚያው እናምራ።
ይሄ በጣም ጥሩ ነው ለምታነሳ ያለው ቅድመ ስኳር በሽታ የሚባለው ነገር በቅርብ ጊዜ የታወቀ በሽታ ነው። ይሄም ከምን ጋር የተያያዘ ነው የተባለ እንደሆነ ዋንኛው ምክንያት ሪፋይንድ ሹገር ወይንም እነኚህ ፕሮሰስድ የሆኑ ስኳሮች ምግብ ውስጥ መብዛት እና ከዚህ ጋር ተያይዞ ደግሞ የህፃናት 18 ዓመት በታች ያሉ ልጆች ውፍረት ጋር የተያያዘ ነው። ስለዚህ ዋንኛው የቅድመ ስኳር በሽታ ዋንኛው ምክንያት የህፃናት ውፍረት ወይንም ቻይልድሁድ ኦቢሲቲ
ከመጠን በላይ ክብደት ነው የሚሉን። ውፍረትን እንደው በልማድ ትንሽ ፈርጠም ማለትንም ስለምናስብ በህፃናት ላይ የሚታይ ከተገቢው በላይ የሆነ ክብደት ነው እየገለጹ ያሉት።
ትክክል ነው። እና ከዚህ ጋር ተያይዘው ደግሞ በአሁን ሰዓት ዓለም ላይ ያለ ችግር ነው። አሜሪካን ሀገር ነው ዋነኛው። አሜሪካን ሀገር ብትሆንም በአሁን ሰዓት ትልልቅ ከተማዎች ውስጥ እንደ አዲስ አበባ አይነት ያሉ ከተማዎች ውስጥ እንኳን የምናየው ነው። ብዙ የምንበላቸው ምግቦች በጣም በተለያዩ ኬሚካሎች የሆኑ ፕሮሰስ እና ዋነኛው ደግሞ እነኚህ ነገሮች ፕሮሰስ ማድረጊያ ዋነኛው አስተዋጽኦ የሚያደርገው ስኳር ነው እና እነኚህ ነገሮች የበዙባቸው ምግቦች ውፍረትን ይጨምራሉ እና ይሄ ቅድመ ስኳር የሚለውን ነገር ከፍ አድርገውታል። ቅድመ ስኳር የሚለውን በሽታ ይሄ ቅድመ ስኳር የሚባለው ነገር በሽታ አይደለም። ምንድን ነው? ምልክት ነው፣ ሁኔታ ነው። ማለት አንድ ሰው ደሙን ሲመረመር የስኳሩ ቁጥር ከመቶ እስከ 125 ከሆነ 125 ሚሊግራም ፐር ዴሲሊትር ከሆነ ያ የቅድመ ስኳር ምልክት ነው።
እስኪ ራሱ የዚህ ሁኔታ ህመም አይደለም ብለናል፣ ነገር ግን የህመም ደጃፍ ላይ የሚያደርስ ከስኳር በሽታ ጋር ተዛምዶ የሚነሳ እንደመሆኑ ቀደም ብለው ደግሞ በመጠንም በሕክምና ምርመራ ሲደረግ የስኳር መጠን በደም ውስጥ በሚለካበት ዘዴ የተወሰነ ቁጥር ጠቅሰዋል። እስኪ ለአድማጮች ቀለል ለማድረግ ይሄ በደም ውስጥ የሚገኝ የስኳር መጠን ከፍ ማለት ነገር ግን ደግሞ በህመም የሚፈረጀው ውስጥ ያለ መግባትም ጭምር ይመስላል። ልክ ነው?
አዎ ልክ ነው። ትክክል ነው። ትክክል ነው። ይሄ ወደፊት የሚያመጡትን ይሄ አንድ ሰው ስኳር በሽታ እንዳይዘው የሚደረግ ቅድመ ዝግጅትና ጥንቃቄ ነው። የቅድመ ስኳር በሽታ የሚባለው ነገር በሽታ አይደለም፣ ራሱ ነው። መድኃኒቱ ምንድን ነው? ጥንቃቄ ማድረግና የአንድን ሰው አኗኗር ዘዴ ሙሉ በሙሉ መቀየር ነው።
ዶክተር ዳንኤል፣ የስኳር በሽታ አይደለም ነገር ግን ምልክቶች ናቸው ወደዚያ ሊወስድ የሚችል አዝማሚያ መኖሩን፣ መንስኤውም በአብዛኛው በስፋት የሚታየው የአመጋገብ ሁኔታን የሚመለከት ጨምረው ገልጠዋል። በአጋጣሚ አንድ ሰው ለዚህ ተጋልጠሃል ቢባል እንደ ተረዳሁት እጅግ ከፍተኛ ቁጥር ያለው ወጣት በዚህ ሁኔታ ውስጥ የሚገኝ መሆኑ ይታወቃል። በአሁኑ ጊዜ ምን ማድረግ ይችላል አንድ ሰው ልክ ይህን ሲሰማ? እንደው እንደ መርዶ ተስፋ መቁረጥ አይደለም ነገር ግን መከላከል የሚቻልና ሊለወጥ የሚችል ነው ብለዋል። ምን ማድረግ ይጠበቅበታል?
ጥሩ ጥያቄ ነው። ለእሶ ምንድን ቅድመ ዝግጅቱ? ልክ እንደ ደም ግፊት፣ አሁን ለምሳሌ ማንኛውም ሰው የደም ግፊት ማሽን ገዝቶ ከማንኛውም ሱቅ እንኳን እዚህ አገራችን ኢትዮጵያም አንድ ሰው ይችላል ደም ግፊቱን መለካት። ልክ እንደዛ ማድረግ እንደሚቻለው የስኳርንም የአንድ ሰውም ስኳር እንደዚህ መለካት ይቻላል። እና እንዴት ነው የሚለካው? ያ ነገር ማሽኑ ይገዛል፣ ትንሽ ውድ ሊሆን ይችላል እሱ። አለበለዛም ማንኛውም የጤና ክሊኒክ እና የጤና ጣቢያ ያንን ሰው ለክቶ የአንድን ሰው ስኳር ምን እንደሆነ መነገር ይችላል። ብዙ ጊዜ ስኳር ሲለካ ያው ምግብ መብላት የለበትም አንድ ሰው ቢያንስ አንድ ለስድስት ሰዓት ምንም አይነት ምግብ ወይ ውሃ እና ያ ስኳር ሲለካ በባዶ ሆድ ቁጥሩ ከመቶ እስከ 125 ከሆነ ያ ሰው ቅድመ ስኳር በሽታ አለበት ማለት ነው። እና የዛ ያ ሰው የሙሉ ለሙሉ ስኳር በሽታ የመያዙ ድሉ በየአመቱ በ10% ይጨምራል የህይወቱን አኗኗር ዘዴ ካልቀየረ። እንዳልከው አንተ እነኚህ ምንድን ናቸው? ይሄንን ነገር ወደ ስኳር በሽታ እንዳይሆን ማድረግ የሚቻል የተባለ ነው። ወላጆች ያው ልጆቻቸው የሚበሉትን ነገር በጣም ማተኮር አለባቸው፣
መከታተል
አለባቸው። እኔ ትዝ ይለኛል ድሮ ስናድግ ብዙ ስኳር መብላ ስኳር በሽታ ያመጣም የሚባሉ አባባሎች አሉ። ይሄ ከእውነት የራቀ ነገር ነው። ምክንያቱም አንድ ሰው ለምሳሌ በሻይ ማንካ አንድ ኖርማል አደልት የሆነ ሰው የአቨሬጅ የቀን የሚፈቀድልን ስኳር
መጠኑ
ከአንድ 9 የሻይ ማንኪያ ነው እንደው በአማካኙ። ማለት እንግዲህ አንድ የሻይ ማንኪያ ወደ 4 ግራም ስኳር ነው ያለው ማለት 9 ጊዜ እንግዲህ 4 ስታባዛ ስንት መሆኑ ነው?
36
እስከ 40 ግራም ነው በቀን አንድ ሰው የሚፈቀድለት። አንድ ኮካኮላ ካን ብትጠጣ ያቺ አንድ ኮካኮላ ካኗ እሷ ራሷ ብቻዋን ከ30 በላይ ግራም ስኳር ነው ያላት። ስለዚህ የቀኑ ስኳር ፍንትንህን አሟልተሃል ማለት ነው። ለምሳሌ ያክል ነው ይሄ ነገር እንዴት ቀላል እንደሆነ ከአግባብ በላይ እንደኚ በፋብሪካ የፕሮሰስ የሆነ ስኳር መመገብ በጣም እጅግ በጣም ቀላል የሆነ ነገር ነው። ሁሉም ምናየው ምግብ ሁሉ በየግሮሰሪ በየሬስቶራንት በየምኑ ስኳር ያለበት ነውና ይሄ በጣም ጥንቃቄ ጠይቃል። እንደ ድሮ አይደለም። አሁን በድሮ ጊዜ አገራችን ሁሉ ነገር ብትን ነው ፕሮሰስ አይደለም። ስለዚህ የስኳሩ መጠን ያነሰ ነበር። አሁን ያ አይደለም። ያው ከስልጣን ጋር የመጣ ችግር ነው ይሄ የስኳር በሽታ።
በተፈጥሮ የሚገኙ የጓሮ አትክልት ሰብልም ይሁን እንዳለ በተፈጥሮ ያለውን ነገር እንመገባለን። ስኳር ቢኖረው እንዲህ በሚያስፈራ መጠን በፋብሪካ ፕሮሰስ ተደርገው እንደሚሰሩት አይደለም ነው የሚሉን።
ትክክል። ያ ምክንያቱም እነኛ ስኳሮች አብዛኛዎቹ በደም ዘዋወራችን ስለማይገቡ እንደ ኮካኮላዋ ጥቅማቸው የበዛ ከጉዳታቸው። ለምሳሌ ደግሞ ሌላው ትልቁ የህፃናትን ውፍረት የጨመረው አሜሪካን ሀገር ውስጥ እና የተለያዩ ትልልቅ ከተማዎች ውስጥ እንደ አዲስ አበባ ያሉ ከተማዎች ውስጥ ስኳር የገባባቸው መጠጦች ይባላሉ። እነኚህ ኮካኮላ መሆን የለባቸውም። አንዳንድ ጊዜ ሰው ጤነኛ የሆነ ይመስለዋል። ለምሳሌ እንደ ፍራፍሬ ጭማቂዎች ይመስል እነኚህ ሁሉ ለጤና ጠንቅ ናቸው በእኔ አመለካከት። እንግዲህ ይሄ በሳይንሱም የተመዘገበላቸው ናቸው። ምክንያቱም አንድ ሰው አንድ ብርቱካን ቢበላ ይሻለዋል የብርቱካን ጭማቂ ከሚጠጣ። ምክንያቱም ብርቱካን ጭማቂ ውስጥ ያለው ስኳር እጅግ በጣም ከፍ ያለ ነው ከአንድ ብርቱካን። አንድ ብርቱካን ጭማቂ ለመስራት አንድ 3-4 ብርቱካን ያስፈልግ ይሆናል። እርግጥ ነው ንጥረ ነገሮችም አሉት፣ ግን የስኳሩ መጠን ከጊዜ ሂደት በኋላ ውፍረትን ይጨምራል እና የአንድን ሰው የስኳር በሽታ የመያዝ ምድል በዛው ልክ ይጨምራል። ስለዚህ ያው አንድ ሰው ቅድመ ስኳር ሳለብ ከተባለ ማለት ያ ቁጥሩ ከመቶ እስከ 125 ጥንቃቄ ማድረግ ያለባቸው ነገሮች ምንድን ነው? ምግብ ላይ ነው። ምግብና የእንቅስቃሴ ፈሳሽ ነገሮች መቀነስ፣ በተለይ ስኳር ያለባቸው ነገሮች እንደ ጣፋጭ መጠጦች፣ እንደ ኮካኮላ፣ የፍራፍሬ ጭማቂዎች እነሱ መቀነስ፣ ፕሮሰስ ምግብ ላለመብላት መሞከር፣ በተቻለ መጠን ቅጠላቅጠል ፍራፍሬ ላይ ማዘውተር፣ የጾም ምግብ ነገሮች ለምሳሌ ማለት እና የአካል እንቅስቃሴ።
ዶክተር ዳንኤል እናመሰግናለን። አድማጮች፣ ውይይቱ ወይም ቃለ ምልልሱ ይቀጥላል። አቶ ዳንኤል ሽበሺ በሚቀጥለው ሳምንት ይመለሳሉ።
የዛሬ የንግድና ምጣኔ ሀብት ዝግጅት እንግዳ በማህበረሰቧ ያሉ ችግሮችና ጤና መፍትሄና በዚያ ዙሪያ ደግሞ የንግድ ሀሳብ አበልጽጋ በስራ ላይ ተሰማርታለች። ድንች መሰል ተክል ነው የሀሳቡ መነሻ። ካሳባ ይባላል። በተለያዩ የአፍሪካና የካሪቢያን እንዲሁም በዓለም ዙሪያ ለምግብነት ይውላል። ናኦሚ መሐመድ ካሳባ በደቡብ ክልል በስፋት ለአጥርነት ሲውል ተመልክታ ካሳባን ለመድኃኒት ቅመምና ለጨርቃጨርቅ ሥራ ለማዋል አሰበችና ወደ ሥራ ገባች። ለንግድና ምጣኔ ሀብት አዘጋጅ ሄኖክ ሰማግዜር አብራርታለች። ወደ ውይይቱ እንለፍ።
ስሜ ናዊ ማመድ ይባላል። የጀመርኩት የስራ አይነት ምንድን ነው? የስታርች ወይም የሚባል ከካዛባ ከሚባል አንድ የእህል አይነት አለ። ከሱ ስታርችን ለማምረት ነው እና ይህ ስታርች የሚባለው ጥሬ እቃ በተለይ ጨርቃጨርቅ አምራቾች ይፈልጉታል። በጣም ፋርማሲቲካል ውስጥ የሚሰሩ ሕክምና እንትን ውስጥ የሚሰሩትን በሙሉ ይፈልጉታል እና አላማችን ምንድን ነው? የሚመጡትን ጥሬ እቃዎች በሙሉ ከውጭ ሲመጣ ጥሬ እቃ አይነት ላይም ጥያቄ አለ፣ ብዛት ላይ ጥያቄ አለ። በዛ ላይም በሚፈለገው አይነት መጠንና ቦታ ጊዜ አይገኝም። ስለዚህ ያንን እነዛን ችግሮች ለመተው ነው አንደኛ። ሁለተኛ ነገር ከገበሬው ጋር አንድ ላይ በመስራት አሁን ሀገራችን እንግዲህ እያደገች ነው ያለችው። ብዙ ኢንዱስትሪዎች እየተገነቡ ነው ያሉት፣ ብዙ ፋብሪካዎች እየተገነቡ ነው ያሉት እና እነሱን ያማከለ ገበሬውን ከኢንዱስትሪ ከሚሰራው ጋር አንድ ላይ በማድረግ የተለያዩ ጥሬ እቃዎችን አገር ውስጥ ለማምረት ነው ዋናው አላማችን።
ካሳቫ የት አካባቢ ነው ኢትዮጵያ ውስጥ የሚበቅለው? ለሚከታተሉንም ለማብራራት ያህል ልክ እንደ ድንች ከስር የሚበቅል ሰብል ነው። በኢትዮጵያ በየት አካባቢዎች ነው የሚገኘው? ኃይል ሰጪ ነው በአንድ በኩል፣ ቃጫም አለው ለጨርቃጨርቅ ያሰብሽው እሱ ነው
ምንድን ነው? በደቡብ ክፍል ውስጥ ነው በደንብ የሚገኘው። በደ ጋምቤላ ስልጤ ዞን ውስጥ ምናምን ይገኛል በብዛት ማለት ነው። እና አሁን እዛ እንዲሁም እንደ ምህል ምግብነት በጣም የተለያዩ ትሬኒንጎችን በማግኘተው ወደ ምግብነት የመቀየር እንዴት መቀየር እንደሚችሉ ቀይረውስ ምኑ ነው እንዴት መብራት እንዳለባቸው ብዙ ስልጠናዎችን እያገኙ ብዙዎቹ ከግለሰብ ከቤተሰብ እንደ ምግብ ከመጠቀም ባሻገር ብዙ ነገር ወደ ንግዱም ዓለም እየገቡበት ነው ያሉት። ግን ብዙ እንደ ምግብነት እየታየ አይደለም አሁን ያለው ያንን ልምድ በደንብ አላገኘንም እና እኛ አሁን እየሰራንበት ያለው ስልጤ ዞን ውስጥ ነው። ከገበሬዎች ጋር አንድ ላይ በመጣመር ይሄንን ተክል በመትከል ከዛም በአሻገር ወደ ቤተሰብ እህልነት ሊጠቀሙ ይችላሉ። እኛም ከነሱ በመቀበል ደግሞ የተለያዩ እነዚህ ያልኩት ስታርች ተመሳሳይ ጥሬ እቃዎች በመስራት እንደገና ደግሞ የቀረውን ደግሞ ላላቸው ካትልስ ምናምንም በሙሉ እንደ ጥሬ እቃነት ለፈርቲላይዘር እንዲጠቀሙት ይሆናል ማለት ነው። ብዙ ብዙ ሁለገብ የሆነ ያለው እህል ነውና
ማህበረሰቡ ጋር እንግዲህ ነበረ ያበቅሉት ነበረ። ለምን ነበር የሚጠቀሙበት በፊት?
እኛ ያጋጠመን እንደ አጥርነት ሲጠቀሙት ነው። ያው ሁሉንም ማጠቃለል አልፈልግም። ያው ይህንበትና ሪሰርች ያደረግንበት ቦታ ግን እንደ አጥርነት ነው የሚጠቀሙት። ምክንያቱም እንደ ሸንበቆ በጣም ያድጋል ወደ ላይ። ግንዱም ትልቅ ነው፣ ቅጠሎቹም ሰፊዎች ናቸው እና እንደ አጥርነት ነው የሚጠቀሙት
እንጂ ስሩን ቆፍሮ የሚበላ ሰው
አልነበረም። እና ያንንም አማክለን ነው አሁን ያንን የህብረተሰቡን አስተሳሰብ ለመቀየርም ከዛም አልፎ በእህልነት መጠቀም እንደሚችል ለማሳወቅም በተለይ ከገበሬው ጋር ያለውን ግንኙነት በጣም አቆራኝተን ይህንን እንዲያውቀውና ይህን እንደዚህም እንዳለ በመገንዘብ የበለጠ ግብርናው ሂደቱን ለመስራት
እናንተ ናችሁ የምታመርቱት ወይስ ገበሬዎቹ ናቸው የሚያመርቱት? ከእናንተ ጋር በመተባበር
እህሉን እነሱ ገበሬው ነው የሚያመርተው፣ እኛ እህሉን ከእነሱ በመቀበል ስታርቹንና የቀሩትን ጥሬ እቃዎች ለማምረት ነው። እንግዲህ አሁን ዝግጅት ላይ ያለ ነው ማለት ነው።
እንግዲህ በቅዳችሁ ምን ያህል ገበሬዎች ሊጠቀሙ ይችላሉ? እንደዚሁም ደግሞ የገቢ ምንጫቸውን ሊያጠናክሩ ይችላሉ?
አሁን ያሉት እንግዲህ በተለያየ አምስት ዞን ያለው በስልጤ ዞን ውስጥ ከአምስት ውስጥ በተለያዩ ቢያንስ ከእያንዳንዳቸው ውስጥ 20 እና እስከ 25 ያሉ ገበሬዎች ይገኛሉ። ና አላማችን ያው ወደ 100 ካሉት ገበሬዎች ጋር አንድ ላይ በመስራት ምክንያቱም በስፋት ነው የምንፈልገው። የምናመርተው 10 ጥሬ እቃ አንድ ብቻ አይደለም፣ ወደ 8 እስከ 12 ያሉ ጥሬ እቃዎችን እንደ ሂደቱ እያየን ለማምረት ነው አላማችን። ና አሁን ምንድነው ያንን ጥሬ እቃ ለማግኘት ብዙ እህል ስለሚያስፈልገን ቢያንስ እስከ 100 ካሉ ገበሬዎች ጋር ለመስራት ነው አላማችን እና ቅድ አድርገን የተነሳ።
ለአጭር ጊዜ ያላችሁ ቅድ ምን እንደሚመስል የንግዱን ስራ ደግሞ ተግባራዊ ለማድረግ የፈጀባችሁ ጊዜ፣ አቅም፣ ስልትም ያስፈልገዋል እና እንዴት እንዳዋቀራችሁ ትግለሽ?
ቢያንስ ለአንድ አመት ያህል ሪሰርቾችን ሰርተናል። እነዚህ ጨርቃጨርቅ ፋብሪካዎች ይችላሉ ምን ይፈልጋሉ፣ ምን አይነት ጥሬ እቃ የሚፈልጉት የሚለውን ተነስተን አሁን በትንሹ ለመጀመርና ያለውን ማርኬትን አብረን እኩል ለማስኬድ ነው የፈለግነው እና አሁን አንዱ አላማችን ስታርቹ ላይ ብቻ ነው ሙሉ እንትናችን።
ስታርቹ ወዴት ነው የሚሄደው?
ስታርቹ ጨርቃጨርቅ ፋብሪካዎች ስታርቹን ይፈልጉታል፣ እንደ ብሊቸር አድርገው የማንጣት ይጠቀሙበታል። ፋርማሲቲካል ደግሞ ያሉት እንደ ማጣበቂያ ነው፣ ባይንደር ነው የሚባለው። እንትኑ ግን ባይንድ ያደርጋል ኬሚካል፣ እነዚህ የሚሰሩትን ሜዲሲኖች ባይንድ ያደርግላቸዋል እና አንድ ይፈልጉታል። ቀጣዩ ደግሞ ማጣበቂያዎች ነው፣ ካርቶን ሊሆን ይችላል፣ የተለያዩ ወረቀቶች እንደ ግሉ የሚሰሩት ከዚህ ከስታርች ከሚባለው ጥሬ እቃ ነው። ግን ይቀጥላል። አዴሲቭ ምናምን የተባለ ብዙ ወደ 12 ስታርችን በመጠቀም እንደ ጥሬ እቃነት 12 የተለያዩ ምርቶችን ማምረት ይቻላል። እስከ ባዮኤታኖል ድረስ በመሄድ ማለት ነው ትልቁን ኤነርጂ ማግኘት እንችላለን ከዚህ ከስታርች ማለት ነው። እና አንድ ላይ ያያይዘን እንግዲህ ሀገራችን ለማስፋት ነው። በኢንዱስትሪው በኩል ባለው በጣም አስፍተን ጥሩ የሀገር ውስጥ ምርት ከሀገራችን ተርፎ ደግሞ እኛም ወደ ውጪ ኤክስፖርት የምናደርግበትን መንገድም በዛው ማስተካከል የምንችልበት ነው ትልቁ እንግዲህ አላማችን ማለት ነው።
እንግዲህ በዚህ በማንዴላ ዋሽንግተን መርሃ ግብር ላለፉት 6 ሳምንታት በርካታዎቻችሁ በተለያዩ የትምህርት ተቋማት ቆይታችኋል። ያንቺ ቆይታ የት ነበር የነበረው?
እኔ የነበርኩት ኢንዲያና ስቴት ነው፣ ፐርዱ የሚባል ዩኒቨርሲቲ ነው። ዩኒቨርሲቲው አግሪካልቸር እና ኢንጂነሪንግን ያጣመረ ዩኒቨርሲቲ ነው። ሁለቱንም የሁለቱም የትምህርት
ምን ተመለከትሽ? አሰራር ሂደቶች፣ እንደዚሁም ደግሞ መሰረተ ልማቶች፣ የገንዘብ መሰረተ ልማት፣
ትጋት ያላቸው ጥንካሬ ማንኛውንም ችግር ለመፍታት ማድረግ እንደሚቻል እና ያንን መፍታት አንድ ነገር ሀሳብና ትኩረት ከሰጠኸው መፍታት እንደምትችል ነው እና ያለንን ችግርም እንዳለ ሆኖ ያንን ነገር ለመቅረፍ ባለን ሪሶርስ ተጠቅመን ባለንን ችግር መፍታት እንደምንችል ነው ከነሱ ትልቁ የተማርኩት ነገር እና የስራ ያላቸው አስተሳሰብና ጥንካሬ በጣም ትልቅ እሱን ነው እንዳሳየን የመጣ ነው።
በጣም ነው የማመሰግነው። መልካም እድል በምትሰሪው ስራ ተሳክቶልሽ ደግሞ ሰፊ የሀገር ውስጥ ገበያ እንደዚሁም የውጭ ገበያ ድርሻን ተቆጣጥረሽ የምንወያይ አድርገን በጣም አመሰግናለሁ ሀሳብሽን ስላካፈልሽ።
ጊዜ ስጥልኝ፣ አክብርልኝ፣ አመሰግናለሁ።
አድማጮች፣ አሁን አንድ ዘግይቶ የደረሰን ዜና እናነባለን። የኢትዮጵያ መንግስት በተለያዩ ቁልፍ የዓለም አካባቢዎች አዳዲስ አምባሳደሮችን ሾመ። በዚህም መሰረት በውጭ ጉዳይ መስሪያ ቤትና በጠቅላይ ሚኒስትር አማካሪነት ሲሰሩ የቆዩት አምባሳደር ብርሃነ ገብረ ክርስቶስ የቻይና አምባሳደር ሲሆኑ ለረጅም ጊዜ በዋሽንግተን ዲሲ የዩናይትድ ስቴትስ አምባሳደር ሆነው ያገለገሉትን ግርማ ብሩን ጠርታ አቶ ካሳ ተክለ ብርሃንን ሾማለች። የቀድሞ ምክትል ጠቅላይ ሚኒስትር አስቴር ማሞ ወደ ካናዳ፣ የቀድሞ የፌዴራል ጉዳዮችና የትምህርት ሚኒስትር ዶክተር ሽፈራው ተክለ ማርያም ወደ ደቡብ አፍሪቃ ተልከዋል። የአውሮፓ ዲፕሎማሲን እንዲያስተባብሩ በቤልጂክ ብራሰልስ የተሾሙት ደግሞ የቀድሞ ኮሚኒኬሽንስ ጉዳዮች ሚኒስትር ዴኤታ አቶ እውነቱ ብላታ ናቸው። በምርጫ 2007 ዓ.ም የኢትዮጵያ ምርጫ ቦርድ ኃላፊ የነበሩ ፕሮፌሰር መርጋ በቃና የኢትዮጵያ መንግስትን ወክለው በስቶክሆልም ስዊድን እንደሚያገለግሉ የውጭ ጉዳይ ሚኒስቴር በፌስቡክ አስታውቋል። የአምባሳደር ሹመት በፕሬዝደንት ሙላቱ ተሾመ መጽደቁን የሀገር ውስጥ መገናኛ ብዙሃን ዘግበዋል።
የአማርኛው ፕሮግራማችን እዚህ ላይ ያበቃ። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም
ሰላም፣ ደህና ደሩ።